voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
In the Addis Ababa regional state, a total of 23 seats. The 23 seats will be occupied by the EPRDF. In the Oromia National
አዲስ አበባ ከተማ ለህዝብ ተወካዮች ምክር ቤት ካሏት 23 መቀመጫዎች 23ቱንም ኢህአዴግ አሸንፏል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ፕሮፌሰር መርጋ በቃና ናቸው። ቦርዱ ዛሬ ግዛዊ ውጤት ሲያሰራጨው መረጃ አስመልክተው ከሰጡት መግለጫ የተቀነጨበው ነበር የሰማችሁት። ዝርዝሩ በአብይ ርዕስ ይቀርባል።
ጤና ይስጥልን የተከበራችሁ አድማጮች፣ እንደምን አመሻችሁ። ይህ በየለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአንድ ሰዓት ፕሮግራም ነው።
የዛሬ ረቡዕ ግንቦት 19 ቀን 2007 ዓ.ም ምረት ምሽት ፕሮግራም አስተናጋጆች ሰለሞን ክፍሌና
ቆንጂት ታዬ ነን። በቅድሚያ የዓለም ዜናዎቹ። FIFA በዛሬው ዕለት ዩናይትድ ስቴትስ እና ስዊዘርላንድ በወቅቱና በቀድሞ ባለስልጣናቱ ላይ በተናጠል ባቀረቡት የሙስና ወንጀል ክስ እየተተራመሰ ነው። በስዊስ ባለስልጣናት የቀረበው አንደኛው ክስ ፌዴሬሽኑ በ2018 እና በ2022 ዓመተ ምህረት የዓለም ዋንጫን ለማዘጋጀት ከሰጠው ፈቃድ ጋር የተያያዘ ነው። በዚሁ ምርመራ መሰረት በርካታ የፊፋ ባለስልጣናት ዛሬ ዙሪክ ውስጥ ታስረዋል። የዩናይትድ ስቴትስ የፍትህ ሚኒስቴር በ14 ሰዎች ላይ ካቀረባቸው 47 የተለያዩ ክሶች መካከል የስፖርት መገናኛ ብዙሃን ኃላፊዎች ከ150 ቢሊዮን ዶላር በላይ በተጭበረበረ መንገድ የከፈሉት ወይም ለመክፈል የተስማሙት በለውጡ በውድድሮቹ ወቅት የማስታወቂያ መብቶችን በጅምላ ለመያዝ ሲሉ ነው የሚል ይገኝበታል። የዙሪክ ፖሊሶች በዛሬው ዕለት የያዟቸውን 7 የፊፋ ባለስልጣናት በቅርቡ እጃቸውን ይዘው ለዩናይትድ ስቴትስ ያስረክቧቸዋል ተብሎ ይጠበቃል። የአሜሪካ ባለስልጣናት ተጨማሪ የእስር ማዘዣዎችን የያዙ ሲሆን 4 ግለሰቦች ከወዲሁ ጥፋተኞች መሆናቸውን አምነዋል ሲል የፍርድ ሚኒስቴር አስታውቋል። የዩናይትድ ስቴትስ ጠቅላይ አቃቤ ሕግ ሎሬታ ሊንች ጉዳዩን ስር የሰደደና በጥናት የሚካሄድ ሙስና ሲሉ ገልጸው በድርጊቱ በርካታ ሰዎች ተጎድተዋል ብለዋል። በፊፋ ውስጥ ለሁለት ትውልድ ቆይቷል በሚባለው የሙስና ተግባር ኃላፊዎቹ ስልጣናቸውን በመጠቀም በጉቦና በጉርሻ መልክ ሚሊዮነሮች ሆነዋል ሲሉም ጠቅላይ አቃቤ ሕግ ሊንች አስረድተዋል። ምርመራውን በተመለከተ ፊፋ ከዩናይትድ ስቴትስና ከስዊዘርላንድ ጋር ሙሉ በሙሉ እተባበራለሁ ብለዋል።
የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት አቃቤ ሕግ የደረጃ ምስክሮችን በነ ሶሊያና ሽመልስ መዝገብ በተከሰሱት ተጠርጣሪዎች ላይ ለማሰማት ተጨማሪ ድል እንዲሰጠው ያቀረበውን ጥያቄ ውድቅ አድርጓል። የምስል ከድምፅ ቲቪዎችን ማስረጃ ይዘት ተመልክቶ ውሳኔ ለመስጠትም ተለዋጭ ቀጠሮ ቆርጧል። ሰባተኛውን ተከሳሽ አቤል ዋበለን ችሎት ተዳፍረሃል በሚል የጥፋተኝነት ውሳኔ አሳልፎበታል። መለስካቸው አምሃ ዝርዝሩ አለው።
ፍርድ ቤቱ ትናንት በሰጠው ቀጠሮ መሰረት በነ ሶሊያና ሽመልስ የክስ መዝገብ አቃቤ ሕግ ቀሪ የደረጃ ምስክሮችን ለማቅረብ ያልቻለው ፖሊስ በሌላ ወቅታዊ ስራ ላይ ተሰማርቶ ስለነበረና ይህን መከታተል ስላልቻለ ተጨማሪ ጊዜ ተሰጥቶት ምስክሮቹን ለማሰማት የጠየቀውን ጥያቄ ፍርድ ቤቱ አቃቤ ሕግ የሰጠው ምክንያት በቂ ሆኖ እንዳላገኘው ገልጾ ጥያቄውን ውድቅ አድርጓል። ስለሆነም የአቃቤ ሕግ ተጨማሪ የደረጃ ምስክሮች እንዲታለፉ ሲል በይኗል። አቃቤ ሕግ ለይቶ የድምፅ ከምስል ማስረጃ ናቸው ያላቸውን ሲዲዎች ግን ፍርድ ቤቱ በነገ ዕለት በጽህፈት ቤቱ የሲዲዎችን ይዘት መርምሮ ውሳኔ ለመስጠት ተለዋጭ ቀጠሮ ለሰኔ 8 ቀን 2007 ቆርጧል። ከዚሁ ጉዳይ ጋር በተያያዘ አቃቤ ሕግ በትናንትናው ምሽት በአሜሪካ ድምፅ ሬዲዮ ከተከሳሽ ጠበቆች አንዱ አቶ አምሃ መኮንን የሰጡት ቃለ ምልልስ ለአንድ ወገን ያደላ በመሆኑ ፍርድ ቤቱ በዚህ ጉዳይና በአጠቃላይ የችሎት ዜና አዘጋገብን በተመለከተ መመሪያ እንዲሰጥለት ጠይቋል። የተከላካይ ጠበቃ አቶ አምሃ መኮንን አቃቤ ሕግ በቀረበው ዜና ላይ ጭብጥ ያለው ክስ ካለው በሕጉ መሠረት ያቅርብ እንጂ ለፍርድ ቤቱ የአሰራር መመሪያ ሊሰጥ ሕጉ አይፈቅድለትም ሲሉ ተቃውመዋል። ፍርድ ቤቱም ግራ ቀኙን ከሰማ በኋላ በአጠቃላይ ሁኔታ ላይ መዘገብ እንደሚገባ ጠቅሶ ተጨባጭ የአሰራር ስህተት ካለ ግን መታረም እንዳለበት ገልጾ አልፎታል። ሰባተኛ ተከሳሽ አቤል ዋበላ ለፍርድ ቤቱ ሐሳቡን ለመግለጽ ጥያቄ አቅርቦ ሳይፈቅድለት ለመናገር በመሞከሩና በዚህም መሃል በተፈጠረ መወዛገብ ፍርድ ቤቱ በችሎት መድፈር ጥፋተኛ ብሎታል። ቅጣት ለመወሰንም ለግርሞት 25 ቀን ተለዋጭ ቀጠሮ ሰጥቷል። ዘጠኙ ጦማሪያንና ጋዜጠኞች በሽብር ወንጀል ተከሰው የአቃቢ ሕግ ማስረጃ እየታየ እንደሆነ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። በጦርነት ለምትታመሰው የመን በተባበሩት መንግስታት ድርጅት ሽምግልና ሊካሄድ የነበረው የሰላም ጉባኤ መተላለፉ ተገለጸ። ይህ የሆነበት ምክንያቱ ሁቲዎች ሽምቅ ተዋጊዎች የያዟቸውን አካባቢዎች እንዲለቁ የቀረበላቸውን ጥያቄ አላሟሉም ሲሉ የሀገሪቱ ፕሬዚደንት ካስታወቁ በኋላ ነው። ትናንት የተባበሩት መንግስታት ድርጅት ባወጣው መግለጫ ዋና ጸሐፊ ባንኪሙን ለነገ ሐሙስ ጄኔቫ ላይ ሊካሄድ ታቅዶ የነበረውን ጉባኤ ለሌላ ጊዜ እንዲያስተላልፉ ልዩ ልዑካቸውን መጠየቃቸው ተመልክቷል። ዋና ጸሐፊው ይህን ያደረጉት የየመን መንግስትና የተለያዩ አካላት ተጨማሪ የዝግጅት ጊዜ እንዲሰጣቸው በመጠየቃቸው እንደሆነ መግለጫው አስታውቋል። ይህን አስፈላጊ ጥረት በአስቸኳይ መጀመር አለመቻሉ ሚስተር ባነን አሳዝኗል ያሉት የመንግስታቱ ድርጅት ቃል አቀባይ ስቴፋኒ ዱጃሪክ የሚመለከታቸው ወገኖች በቅንነትና ያለምንም ቅድመ ሁኔታ በጥረቱ እንዲሳተፉ ጥሪ እንዳቀረቡ ጠቅሰዋል። ዋና ጸሐፊው ንግግሮቹ በተቻለ ፍጥነት እንዲጀመሩ ጥረት እያደረጉ ናቸውም ብለዋል ቃል አቀባዩ። የመን ባለስልጣናት ትናንት ሰኞ ነው ንግግሩ ተላልፏል ሲሉ ያስታወቁት። ከሁለት ወራት በፊት ሸሽተው ወደ ሳውዲ የሄዱት የየመኑ ፕሬዚደንት አብድራቡ ማንሱር ሃዲ ሁቲዎቹ ሽምቅ ተዋጊዎች በድርጅቱ የጸጥታ ምክር ቤት የተላለፈውን ውሳኔ በማክበር ከያዟቸው ግዛቶች ድርድሩ ከመጀመሩ በፊት እንዲወጡ ጠይቀው እንደነበረ ይታወሳል። በሌላ የየመን ዜና በዋና ከተማዋ በሰንአ ዛሬ በደረሰ የአየር ጥቃት ቢያንስ 36 የአማጽያኑ ወገን የሆኑ ተዋጊዎች እንደተገደሉ ተዘግቧል። በሳውዲ አረቢያ የሚመራው ህብረት በሁቲ ሽምቅ ተዋጊ ኃይል ላይ የአየር ድብደባ ማካሄዱን ቀጥሏል። በሳውዲና የመን ድንበር አካባቢም በተካሄደ የአየር ጥቃት ብዛት ያላቸው ሰዎች ተገለዋል ወይም ተቆስለዋል ሲል ሮይተርስ ዘግቧል። የክልሉ ሀገሮች ያሉበት የሚሳተፉበት ህብረት ካለፈው መጋቢት አጋማሽ ጀምሮ በከፈተው ጥቃት ብዙ ሺህ ሰዎች እንደተገደሉ ነው የሚታወቀው። በግጭቶቹና በአየር ጥቃቱን መቀጠል የተነሳ በመላ ሀገሪቱ የምግብ የነዳጅና የመድኃኒት አቅርቦት በመስተጓጎሉ ሰብአዊ ቀውስ እንደተከሰተ ተነግሯል።
የማዳጋስካር የምክር ቤት አባላት ፕሬዚደንቱን ከስልጣን እንዲነሱ ድምጻቸውን ሰጥተዋል። ይህ መሆኑ ያቺ ለበርካታ ዓመታት በግጭት ስትታመስ የቆየችው ሀገር የያዘችውን የመረጋጋት ጥረት ሊያሰናክል ይችላል ተብሏል። ከ125ቱ የምክር ቤት አባላት 121ዱ ፕሬዚደንት ሄሪ ከሥልጣናቸው እንዲነሱ ዛሬ ድምፅ የሰጡ ሲሆን ውሳኔው ለመጽናት በሕገ መንግሥታዊ ፍርድ ቤት ይሁንታ ማግኘት ይኖርበታል። እንደ አውሮፓውያን ዘመን አቆጣጠር ከ2006 ዓ ም ወዲህ የመጀመሪያ በሆኑ ዲሞክራሲያዊ ምርጫዎች በ2014 ስልጣን የያዙት ፕሬዚደንት በእሳቸው ዘመን የሀገሪቱ የፖለቲካ ብጥብቅ የሚያበቃበት ምዕራፍ ይከፈታል የሚል ተስፋ ፈንጥቆ እንደነበር የሚታወስ ነው። ከእሳቸው በፊት የነበሩት ፕሬዚደንት ማርክ በመፈንቅለ መንግሥት ከስልጣን መወገዳቸው ይታወቃል።
በመጨረሻም የእስልምና መንግስት ብሎ ራሱን የሚጠራው ቡድን አይሲስ ተዋጊዎች በታሪካዊዋ የሶሪያ ፓልሚራ ከተማ በሚገኝ የጥንታዊት ሮማ ቲያትር ቤት 20 ሰዎችን ረሸኑ ተባለ። አይሲስ ሰዎቹን የገደላቸው ከሀገሪቱ መንግስት ጋር ተባብራችኋል ብሎ ወንጅሎ እንደሆነ የሶሪያን የሰብአዊ መብት ሁኔታ የሚከታተለው ቡድን ተናግሯል። በአጎራባች ኢራቅ ደግሞ በአንባር ክፍለ ሀገር ቢያንስ 17 የመንግስቱ ወታደሮች በአጥፍቶ ጠፊ ቦምብ እንደተገደሉ ተዘግቧል። ጥቃቱ የደረሰው የኢራቅ መንግስት ደጋፊ ኃይሎች ጽንፈኛው ቡድን በአካባቢው የሚያደርገውን እንቅስቃሴ ለመስበር አዲስ ዘመቻ መክፈታቸውን ተከትሎ ነው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ቮይስ ኦፍ አሜሪካ
ዜናዎቹን አደመጥን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አሁን የዕለቱ አብይ ርዕስ በሀገሪቱ ካሉት 547 የምርጫ ክልሎች ውስጥ የ442 ጊዜያዊ ውጤት እንደደረሰው የገለጸው የብሔራዊ ምርጫ ቦርድ ሁሉንም ደግሞ ገዢው ፓርቲ ኢህአዴግ ማሸነፉን አስታውቋል። ኢህአዴግ የአዲስ አበባ ከተማ የሕዝብ ተወካዮች ምክር ቤት ያሏትን 23 መቀመጫዎች በሙሉ ማሸነፉንም ቦርዱ አመልክቷል። ዝርዝሩን እስክንድር ፍሬው ይዟል።
የ2007ቱን አጠቃላይ ምርጫ ጊዜያዊ ውጤት ይፋ ያደረጉት የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ፕሮፌሰር መርጋ በቃና በስካሁኑ መረጃ ገዢው ፓርቲ ኢህአዴግና አጋር ድርጅቶቹ ማሸነፋቸውን ጠቅሰዋል። የኢትዮጵያ ፓርላማ ወይም የሕዝብ ተወካዮች ምክር ቤት 547 መቀመጫዎች አሉት ሲሆን መቀመጫዎቹ የሚያዙት ከ547 የምርጫ ክልሎች አሸንፈው በሚመጡ ሰዎች ነው። ፕሮፌሰር መርጋ እንዳሉት ከነዚህ 547 የምርጫ ክልሎች እስካሁን ለቦርዱ የደረሰው የ442 ውጤት ነው። ሁሉንም ደግሞ ኢህአዴግና አጋር ድርጅቶቹ ማሸነፋቸውን ጠቅሰዋል። እናም በአዲስ አበባ እንደዚሁም በኦሮሚያ፣ በአማራ፣ በደቡብ፣ በትግራይና በሌሎችም ክልሎች ከታወቁት ውጤቶች ውስጥ ኢህአዴግ ሙሉ በሙሉ ማሸነፉን በፕሮፌሰር መርጋ በቃና የተነበበው ጊዜያዊ ውጤት አመልክቷል።
ኢን ዘ አዲስ አበባ ሪጅናል ስቴት አ ቶታል ኦፍ 23 ሲትስ
አዲስ አበባ ከተማ ለሕዝብ ተወካዮች ምክር ቤት ካሏት 23 መቀመጫዎች 23ቱንም ኢህአደግ አሸንፏል። ኦሮሚያ ክልል ካሉት 178 የሕዝብ ተወካዮች ምክር ቤት መቀመጫዎች የ150 ውጤት ደርሷል። 150ውንም ኦህዴድ ኢህአደግ አሸንፏል።
ከዚህ በተጨማሪም አማራ ክልል ለተወካዮች ምክር ቤት ካሉት 138 መቀመጫዎች የ107ቱ ውጤት ታውቋል። ሁሉንም በአዴን ኢህአደግ አሸንፏል። እንደ ቦርዱ ማብራሪያ ደቡብ ክልል ለሕዝብ ተወካዮች ምክር ቤት ካሉት 123 መቀመጫዎች የ95ቱ ውጤት ይፋ ተደርጓል። 95ቱንም ደሂድን ኢህአደግ አሸንፏል። ከትግራይ ክልል ተመርጠው ፓርላማ የሚገቡት ተወካዮች 38 ናቸው። የ31ቱ ውጤት ዛሬ ይፋ ከተደረጉት ውስጥ ተካቷል። ህወሓት ኢህአደግ ሁሉንም አሸንፏል። በኢህአዴግ አጋር ድርጅቶች በሚመሩ ክልሎችም ተመሳሳይ ውጤት ተመዝግቧል። የ105 የምርጫ ክልሎች ውጤት ገና እየተጠበቀ ሲሆን በሂደት ይፋ እንደሚደረግ ተገልጿል። ከነዚህ ወንበሮች ውስጥ ተቃዋሚዎች ያሸነፏቸው ይኖሩ እንደሆነ የተጠየቁት የቦርዱ ሰብሳቢ ይህ የሚታወቀው ውጤቱ ሙሉ በሙሉ ሲመጣ እንደሆነ አስረድተዋል። አንዳንድ ተቃዋሚ ፓርቲዎች ምርጫው በጫናና በወከባ ስር እየተካሄደ ነው ሲሉ ቅሬታቸውን እየገለጹ ይገኛሉ። የኢትዮጵያ ብሔራዊ ምርጫ ቦርድ ግን በተሳካ ሁኔታ እየተካሄደ ሲል ሂደቱን አወድሷል። የቦርዱ ሰብሳቢ ፕሮፌሰር መርጋ በቃና ለዚህ ስኬት አስተዋጽኦ አደረጉ ያሏቸውንም አመስግነዋል።
በ2007 ዓ.ም በመላ ሀገራችን የተካሄደው ጠቅላላ ምርጫ በተረጋጋ ሁኔታ ተጠናቋል። ለዚህ ስኬት ዋና ምስጋና ከሚገባቸው በግዛዊነት ውስጥ መራጩ ህዝባችን ላደረገው ንቁ ተሳትፎ፣ ጨዋ ለበስ ዲሲፕሊን፣ ለዲሞክራሲ ያለው ቁርጠኝነት የሚደነቅ መሆኑን ለአፍሪካ ወንድሞቹም በምሳሌነት አረጋግጧል። ተወዳዳሪ የፖለቲካ ፓርቲዎች በአብዛኛው ቅስቀሳውም ላይ የምርጫ ቀኑም ከዛ በኋላም በተረጋጋ ሁኔታ በሰላም ውጤቱን በመጠባበቅ ላይ በዲሲፕሊን ስለሚገኙ ከፍተኛ ምስጋና ይገባቸዋል። የሕዝብ ተወካዮች ምክር ቤት ላደረገልን ከፍተኛ ርብርቦች፣ ከፍተኛ እገዛ ትልቅ ምስጋና ይገባቸዋል። የፌዴራልና የክልል መንግስታት ላደረጉልን ሁሉ ለስኬታማነቱ፣ ለሰላማዊነቱ፣ ሕዝቡ በንቁ ተሳትፎ ሲወጣ ጨዋ ለበስ የሆነ አካሄዱን በመደገፍ ከፍተኛ እገዛ አድርጎልናል። የኢትዮጵያ ብሮድካስት ባለስልጣንና ሁሉም የመገናኛ ብዙሃን ትክክለኛ መረጃ ለሕዝቡ እንዲደርስ፣ ምርጫው ሰላማዊ፣ ነጻና ፍትሃዊ ሆኖ እንዲጠናቀቅ የበኩላቸውን እገዛ አድርጓል።
የምርጫው የመጨረሻ ውጤት ይፋ የሚደረገው ሰኔ 15 2007 መሆኑንም ቦርዱ አስታውቋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የምሽቱን አብይ ርዕስ ነበር ከእስክንድር ፍሬው የሰማ ነው። እናመሰግናለን። ወደ መጽሔቱ ትንታኔ ክፍለ ጊዜ ስናልፍም ምርጫው ላይ ነው የምናተኩረው። የግንቦት 16ቱ ምርጫ የኢትዮጵያን የምርጫ ሕግና ሕገ መንግስቱንም ጭምር የጣሰ ነው ሲል የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ አስታወቀ። የታሰሩ አባሎቹና ተወካዮቹ በአስቸኳይ እንዲፈቱና አሁንም መንግስት በአባሎቹ ላይ እያካሄደ ነው ያለውን የማሳደድ እርምጃ እንዲያቆም ጠይቋል። ተፈጽሟል ያለውን ህገ መንግስታዊና ሌሎች የህግ ድንጋጌዎች ጥሰትንም የአገር ውስጥ ገለልተኛ አካል ተሰይሞ እንዲያጣራ ጥሪ አቅርቧል። መለስካቸው አምሃ ዘግቧል።
የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ዛሬ አመሻሹ ላይ በጠራው ጋዜጣዊ መግለጫ ላይ ምርጫ 2007 ከተጀመረ አንስቶ መድረክ ከህዝብ ጋር እንዳይገናኝ በገዢው ፓርቲና በመንግስት በኩል ያልተደረገ ደባ አልነበረም ሲሉ የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ገልጸዋል። መድረክ በህጎችና በህገ መንግስቱ በተደነገገው መሰረት በምርጫው ዘመቻ ወቅት በመገናኛ ብዙሃን እንዳንጠቀም ሳንሱር ተደርገናል ብለዋል። በምርጫ ቀንም መድረክ የምርጫ ጣቢያ ወኪሎችን ማስቀመጥ እንዳልቻለ፣ በተለይ በከፍተኛ ትምህርት ተቋማትና በጦር ሰፈሮች ውስጥ በተካሄዱ ምርጫዎች መድረክ ታዛቢዎቹ ወይም ወኪሎቹ ወደ እነዚህ ተቋማት ለመግባት እንደተከለከሉ፣ በአጠቃላይ ከሶስት አራተኛ በላይ በሆኑ የምርጫ ጣቢያዎች አንድም ወኪል መድረክ ማስገባት እንዳልቻለ ፕሮፌሰሩ ገልጸው እነዚህና የመሳሰሉ ድርጊቶችን መድረክ መገምገሙን ገልጸዋል።
የግንቦት 16ቱ ምርጫ የምርጫ ህግ የሥነ ምግባር ደንቦችንና ህገ መንግሥቱን ጭምር የጣሰ የምርጫ ሂደትና አፈጻጸም መሆኑን መድረክ ገምግሟል። እንደዚሁም ምርጫው ኢህአዴግ በኮማንድ ፖስት የተመራ የታጠቀ ሰራዊት ህዝቡ ላይ ባሰመተበት ሁኔታ የተከናወነ ሆኖ አግኝተነዋል። ስለዚህም የግንቦት 16 2007 ምርጫ ነጻ፣ ፍትሐዊና ታማኒ አይደለም የሚል ድምዳሜ ላይ መድረክ ደርሷል።
የህግ ጥሰቱ ይሄ ብቻ እንዳልሆነና እንዳልነበረ የዘረዘሩት ፕሮፌሰር በየነ ጴጥሮስ የድምፅ መስጫ ኮረጆዎች ተሞልተው አድረዋል፣ ለመድረክ የተሰጡ የድምፅ መስጫ ወረቀቶች በየመጸዳጃ ቤቱ ተጥለው ወይንም እንዲቃጠሉ ተደርገው፣ በእነዚህ ፈንታ የኢህአዴግ ሐሰተኛ የድምፅ መስጫ ወረቀቶች በድምፅ መስጫ ኮረጆዎች ውስጥ መታጨቃቸውን ገልጸዋል። ሌሎችም የመድረክ አመራር አባላት ጨምረው እንዳሉት ይህ ድርጊት በሌሎችም ሰፊ የሀገሪቱ ክፍሎች ተፈጽመዋል ሲሉ ገልጸዋል። ይህን የተቃወሙ የመድረክ አባላትና የምርጫ ወኪሎች በልዩ ልዩ ሰበብ መታሰራቸውን ገልጸው እነዚህ አባሎች እንዲፈቱ ፕሮፌሰር በየነ ጴጥሮስ ጥሪ አቅርበዋል።
መድረክ በአሁኑ ጊዜ በተለያዩ የተሳሰቡ ምክንያቶች ኢህአዴግ በሸረበው በካድሬዎች ተንኮል ሰፊ ቁጥር ያላቸው የምርጫ ጣቢያ ተወካዮቻችንንና ጠንካራ የፖለቲካ ሰራተኞቻችንን አስሯቸው ይገኛል። ስለዚህ እነዚህን የታሰሩትን አባሎቻችንን በአስቸኳይ እንዲፈታ እንጠይቃለን።
ከየስፍራው የተሰበሰቡና በመጸዳጃ ቤትም ተጥለው የነበሩ በግምት በመቶዎች የሚቆጠሩ የድምፅ መስጫ ወረቀቶችን በጋዜጣዊ መግለጫው ላይ ለናሙና ያቀረበው መድረክ ወረቀቶቹ የምርጫ ቦርድ ማህተም ያለባቸው ለመሆናቸውም አሳይተዋል። ይህንን ህገ ወጥ ድርጊት ሲከላከሉ የነበሩ አባሎች አሁንም በመንግስት ኃይሎች እየተሳደዱ መሆናቸውን የገለጹት የመድረክ መሪ መሳደዱ በአስቸኳይ እንዲቆም ጠይቀዋል።
አባሎቻችንንና መራጩንም ህዝባችንን አሁንም በማሳደድ ላይ ነው ያለው። እስካሁን ድረስ ያልታሰሩቱ በቁጥጥር ስር ያልዋሉት ተወካዮቻችን እንዴት ደፍራችሁ መድረክን ለማስመረጥ በሚል ሰበብ የማሳደዱን የዘመቻ ተያይዞት ነው ያለው። ስለዚህ ይህም የማሳደድ እርምጃ በአስቸኳይ እንዲቆም እንጠይቃለን።
በመጨረሻም ፕሮፌሰር በየነ መድረክ ለተፈጠረው ችግር መፍትሄ ሊሰጥ ይችላል ያለውን አካል እንዲቋቋም ጥሪ አቅርበዋል።
ይሄ ምርጫ የሀገሪቱን ህገ መንግስትና ያሉትንም ህግጋት ሁሉ የጣሰ ነው ብለናል። የህግ ጥሰት አለ በዚህ ምርጫ አፈጻጸም ላይ። ስለሆነም አንድ ወገንተኛ ያልሆኑ ዜጎች ያሉበት ገለልተኛ አካል ተቋቁሞ የዚህ በምርጫው ሂደት የተከሰተው የህግ ጥሰቶች እንዲጣሩ መድረክ አበክሮ ይጠይቃል።
በመግለጫው መጨረሻ ላይ የተለያዩ ጥያቄዎች ከጋዜጠኞች ተነስተው ፕሮፌሰር በየነን ጨምሮ ሌሎችም የአመራር አባላት ምላሽ ሰጥተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ወደ ቀጣዩ ርዕስ እናልፋለን። ባለፈው እሁድ የኢትዮጵያ ምክር ቤታዊ ምርጫ የመድረክ ታዛቢዎች ምርጫ ጣቢያ እንደደረሱ በምርጫ አስፈጻሚዎች ታገድን ማለታቸውን ዘጋቢያችን ሄኖክ ሰማእግዜር ከሀዲያ ዞን ቡልጊታ ምርጫ ጣቢያ ቀበሌ አንድ አቶ አለሙ ወርኬሎን አነጋግሮ በላከው ሪፖርት የመድረክ ታዛቢዎች ከድምፅ መስጫ ጣቢያው ተባረዋል ማለታቸው መዘገባችን ይታወሳል። ከኦሮሚያም አንዳንድ የምርጫ ጣቢያዎች የአፋን ኦሮሞ ቋንቋ ዝግጅት ባልደረባችን ያነጋገሯቸው የመድረክ ታዛቢዎች ተመሳሳይ ስሞታ ነው የሚያቀርቡት። ትዝታ በላቸው ታቀርበዋለች።
በምርጫው ቀን በጉጂ ዞን ሊበን ወረዳ ዳካ ቃላ ገበሬ ማህበር የመድረክ ታዛቢ የነበሩ አቶ መሐመድ አብዱል የድምፅ አሰጣጡ እንዳይታዘቡ የሁሉም ተቃዋሚ ፓርቲ ታዛቢዎች መከልከላቸውን ለአፋን ኦሮሞ ቋንቋ ዝግጅት ባልደረቦች ገልጸዋል። ከቡልቡላ ድምፅ መስጫ ጣቢያ የተወሰዱ 9 የመድረክ ሁለት የሌላ ፓርቲ ታዛቢዎች በነገሌ ቦረና ታስረው እንደሚገኙም ተናግረዋል። በጉጂ ዞን የሊበን ቀበሌ አስተዳዳሪ አቶ ሁካ ዲባ ግን አቶ መሐመድ ያቀረቡት ክስ ሐሰት ነው። ታዛቢዎቹ በብዛት የድምጽ አሰጣጡ ሂደት ከተጀመረ በኋላ ዘግይተው ነው የደረሱት ብለዋል።
ንብረት የማ ወንንም ታጀቡ ለወኔ ይሄን እንጂ ቡፈታ ለነው ድደም ይቶርብ ሐቀም ንመራ
ተይዞ በስር የሚገኙትም ባለስልጣናትን ለመደብደብ የዛቱ 3 የተቃዋሚ ፓርቲ ታዛቢዎች ናቸው ብለዋል። ይህ በእንዲህ እንዳለ በምዕራብ ሸዋ ኢሉ ገላን በጃቶ ምርጫ ጣቢያ የመድረክ ታዛቢ የነበሩት አቶ አበበ ድሪባ ማለዳ ላይ ምርጫው በታቀደለት ስርዓት መካሄዱን ገልጸው እኩለ ቀን ገደማ ግን የምርጫ ጣቢያ ኃላፊዎቹ ህዝቡ የንብ ምልክት ወይንም ገዢውን ፓርቲ እንዲመርጥ በግልጽ ማስተባበር ጀመሩ አሉ።
ጀልጋባ ገነማ አኑ መደጋቲ ንልቲ ሰንቱሬ አጂቦደ ኮረጆሲ ወንደዩ ፈተሽኔቲ ካኒትሴኒ
የኢሃደግ አባላት መሆናቸው ለታወቀው መራጮች ደግሞ ከ10 እስከ 20 ካርዶች ሲሰጧቸው አይተናል አሉ አቶ አበበ። ለምን ብለን ስንጠይቅ ወይ ከዚህ ሂዱ አሊያም ዝም በሉ ተባልን ብለዋል አቶ አበበ ድሪባ ለአፋን ኦሮሞ ዝግጅት በሰጡት ቃለ ምልልስ። በምራብ ሸዋ ኢሉ ገላን በጃቶ ምርጫ ጣቢያ ምርጫው እየተካሄደ በትክክል መካሄዱን ታዛቢዎች በፍርማችን እንድናረጋግጥ በአስፈጻሚዎቹ ተጠይቀን አልተባበርንም። በዚህም ምክንያት ሊያስሩን ስለሆነ ተሸሽገን እንገኛለን ብለዋል አቶ አበበ። ይህን ክስ ከክልሉ ምርጫ ቦርድ ለማጣራት የተደረገው ሙከራ አልተሳካም። ጥረቱን ግን እንቀጥላለን።
ክቡራትና ክቡራን አድማጮች የምትከታተሉት ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የረቡዕ ምሽት ዝግጅታችንን ነው። ዜናዎችን፣ ልዩና መደበኛ ሪፖርቶችን ከዌብሳይታችን አድምጡ፣ አንብቡ። ምርጫችሁ በሆኑ ጉዳዮች ላይ ድምጻችሁን ስጡ፣ አስተያየቶቻችሁንም አስፍሩ። በፌስቡክም ቪኦኤ አምሃሪክ ብላችሁ ተከተሉን። በድረ ገጻችን ላይ በነገራችን ላይ በስተቀኝ በኩል የኢትዮጵያ ምርጫ 2007 ላይ የሄኖክ ብሎግ የሚለውን በመጫን ስለ ምርጫው ከየአካባቢዎቹ የዘገባቸውን ወይም ያዘጋጃቸውን ቪዲዮዎች እንድትመለከቱ ከወዲሁ እንጋብዛለን።
አሁን ወደ መጨረሻው የመጽሔት ርዕስ እንለፍ። አፍሮ ባሮሜትር የተባለ ገለልተኛ የፓን አፍሪካን የጥናትና ምርምር ድርጅት ባወጣው ዘገባ መሰረት አብዛኞቹ አፍሪካውያን የፕሬዝደንታዊ ስልጣን የጊዜ ገደብ እንዲኖረው ይፈልጋሉ። የአሜሪካ ድምፅ ራዲዮ ዘጋቢ ጄምስ ባቲ በፕሬዝደንታዊ ጊዜ ገደብ ላይ አዲሱን ጥናት ያዘጋጁትን የድርጅቱን የደቡባዊ አፍሪካ ፕሮግራም ኃላፊ ቦኒፌስ ዱላኒን አነጋግሮ ያቀናበረውን ዘገባ አዳነች ፍሳዬ ታቀርባለች።
አፍሮ ባሮሜትር በ34 የአፍሪካ ሀገሮች ውስጥ 51,600 ዜጎችን አነጋግሮ ባቀረበው ጥናት መሰረት ከተጠየቁት ዜጎች 3/4ኛዎቹ የፕሬዝዳንት የስልጣን ጊዜ ቢበዛ በሁለት አገልግሎት እንዲወሰን እንደሚፈልጉ ገልጸዋል። አዲሱን ዘገባ ያዘጋጁት ቦኒፌስ ዱላኒ ከተማሩት አፍሪካውያን የበዙትና የሚዲያ ተደራሽነት ያላቸው ዜጎች የፕሬዝዳንታዊ ስልጣን የጊዜ ገደብ እንዲኖር እንደሚፈልጉ ጥናቱ ያመለክታል ብለዋል።
We do have countries like Benin, for example, where 90% of Beninois say that.
ለምሳሌ ቤኒን ብንወስድ ከህዝቡ 90% የፕሬዝዳንታዊ ስልጣን በሁለት የስራ ጊዜ እንዲገደብ ይፈልጋል። ከቶጎ ዜጎች 83% ደግሞ አንድ ፕሬዝዳንት ከሁለት ዓመታት በላይ በስልጣን እንዲቆይ አይፈልጉም። 3/4ኛ ካሜሩናውያንም በሁለት የስልጣን ጊዜ እንዲወሰን ይሻሉ።
ታንዛኒያን፣ ኮት ዲቮርን፣ ዛምቢያን፣ ኡጋንዳን፣ ማሊን፣ ግብፅን፣ ጊኒንና ላይቤሪያን በመሳሰሉት ሀገሮች ወደ 85% ገደማ የጊዜ ገደብ እንዲኖር እንደሚፈልጉ ዱላኒ አያይዘው ገልጸዋል። በጥናቱ መሰረት አልጄሪያ ውስጥ የፕሬዝዳንታዊ ስልጣን የጊዜ ገደብ እንዲኖር የሚሹት 44% ብቻ ናቸው።
Countries like Zimbabwe, where President Robert Mugabe has been in office for more than 30 years.
President Mugabe, ከሰላሳ ዓመታት በላይ በገዙበት ዚምባብዌን በመሳሰሉት ሀገሮች 74% የሚሆኑት የጊዜ ገደብ እንዲኖር ይመርጣሉ። ከቡሩንዲ ህዝብ 51% የጊዜ ገደብን ይሻሉ። ሆኖም ቁጥሩ ወደ 62% ከፍ ብሏል።
የቡሩንዲ ፕሬዝዳንት ፒየር ንኩሩንዚዛ ለሶስተኛ ጊዜ በፕሬዝዳንትነት ለመቀጠል መፈለጋቸው ኃይል አዘል ተቃውሞ ማስከተሉ የሚታወቅ ነው። ፕሬዝዳንቱ ግን በሳቸው ላይ ተቃውሞ የተነሳው በከተማዎች የተወሰነ ነው። አብዛኞቹ በገጠሮች የሚኖሩ ዜጎች ግን በፕሬዝዳንትነት እንዲቀጥል ይፈልጋሉ ባይ ናቸው። ዱላኒ በበኩላቸው የፕሬዝዳንታዊ ስልጣን ጊዜ ገደብን በሚመለከት በከተማም ሆነ በገጠር ድጋፍ እንዳገኘ ጠቁመዋል።
By and large, term limits are supported across the board. People in urban areas as well as...
የፕሬዝዳንታዊ ስልጣን ጊዜ ገደብ በአብዛኛው በገጠርም ሆነ በከተማ በሚኖሩ ሰዎች ከፍተኛና ያነሰ ትምህርት ባላቸው ሰዎች ይደገፋል። በእርግጥ ትንሽ ልዩነቶች ይኖራሉ። ስለሆነም ፕሬዝዳንት ፒየር ንኩሩንዚዛ ለሶስተኛ ጊዜ በስልጣን እንዲቀጥል የሚቃወሙት ከተማዎቹ ብቻ ናቸው የሚለው ትክክል አይመስለኝም።
ዱላኒ አያይዘውም የጊዜ ገደብ እንዲኖር የሚለው ነጥብ ተቀባይነት ያገኘው እንደ አውሮፓ አቆጣጠር በ1990ዎቹ ዓመታት ውስጥ በአፍሪቃ በታየው የዲሞክራሲያዊ ሽግግር ወቅት መሆኑን ገልጸዋል። በርካታ የአፍሪቃ ሀገሮች የአይቨሪኮስቱ ፕሬዚደንት ፌሊክስ ሁፋይት ቧኘና የማሊው ሃስቲንግስ ካሙዙ ባንዳ በስልጣን ለመቆየት ያደርጉት ከነበረው የፖለቲካ ምህዳር ማጥበብ መውጣት የጀመሩበት ወቅት እንደሆነ ቦኒፌስ ዱላኒ አስገንዝበዋል። አፍሮባሮሜትር ጥናቱን ያካሄደው ሰዎችን ፊት ለፊት ለማነጋገር ሲል ጥያቄዎቹ ሁሉ በተጠያቂዎቹ ቋንቋ ተተርጉመው እንደቀረቡላቸው ጥናቱን ያቀነባበሩት ዱላኒ ገልጸዋል። በጥናቱ የመጨረሻ ዙር የ35 ሀገሮች ዜጎችን አነጋግረናል። እነዚህ ሀገሮች ደግሞ ከመላ የሀገሪቱ ህዝብ ወደ 3/4 የሚሆነውን ይወክላሉ። ስለሆነም ጥናቱ የሰፊው የአፍሪካ ህዝብ አመለካከቶችን እንደሚወክል ሙሉ እምነት አለን ሲሉ ጥናቱን ያዘጋጁት ቦኒፌስ ዱላኒ አስረድተዋል።
ይህ የአሜሪካ ድምጽ ራዲዮ በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ ዝግጅት ነው። አስተናጋጆች ሰለሞን ክፍሌና
ቆንጂት ታየነን እስከ ምሽቱ 4 ሰዓት ከእናንተው ጋር እንቆያለን። አሁን ደግሞ በኢሜይል ከላካችሁልን አስተያየቶች ጥቂቱን እናነብላችኋለን።
በአቶ ከበደ አስተያየት እንጀምር። በአዲስ አበባ፣ በኦሮሚያ፣ በደቡብና በትግራይ የነበረውን ሁኔታ እየተከታተሉ የሚያቀርቡ ዘጋቢዎች አሰማርታችኋል። የአማራ ክልል ተረስቶ ነው ወይስ ሳናውቀው እንደ ኤርትራ ሆኗል ሲሉ ጠይቀዋል።
አቶ አደፍርስ አበበ ባላለሁ ያሉ አድማጫችን ደግሞ እንዲህ ይላሉ። ምርጫውን በተመለከተ በስፋት በመዘገባችሁ ምስጋና ሊቸራችሁ ይገባል። በጥቅሉ የኢትዮጵያ ምርጫ አሳዛኝ ነው። ለምን ብለው ወረቀት እንደሚጨርሱ ማይገባንም። በጣም የሚገርመው ህዝቡን በጣም ይንቁታል። አላዋቂ ነው የሚያደርጉት። ድርጊታቸው ሁሉ በማናለብኝነት የተሞላ ነው። ሰው ካርዱን በድምፅ መስጫ ሳጥን ውስጥ የሚጥለው 1-5 ሆኖ ነው ይላሉ።
በድምፅ መስጫ አካባቢ ያለ ሁኔታ ያለምንም ሀፍረት ለመራጩ በግልጽ የሚሰጠው ትዕዛዝ ከእነዚህ ንቦች ፊት ለፊት ኤክስ አድርጉ እየተባለ ነው። በማስ ሚዲያ የሚነገረውና የሚደረገው ደግሞ በፍጹም ሰማይና ምድር ነው። መቼም ይሁን መቼ ኢህአዴግ ሀገሪቷን ለውጭ አልጋ ለቤት ቀጋ እንዳደረገ ይኖራታል እንጂ በምርጫ ካርድ ስልጣን ይለቃል ማለት ዘበት ነው። ምናልባትም ኢህአዴግ ስልጣኑን የሚለቀው እሱ በመጣበት መልክ ነው የሚሆነው።
እስካሁን የሚያወጣው ህግ ሁሉ የውጭዎቹን ለማደናገሪያ ሲጠቀምበት ብቻ ነው የምናየው። በዚህ ምርጫ ታዛቢ የተባለው የአፍሪካ ህብረትም ቢሆን ኢትዮጵያውያን ማለት የስርዓቱ ጋሻ ጃግሬዎች መስለው ነው የሚታዩት ማለት ይቻላል። ስለዚህ ተቃዋሚ ነን ባዮች ከዚህ ድርጊት የፖለቲካ አቅጣጫዎችን መቅረጽ ይኖርባቸዋል። ካልሆነ ግን ሰውን ከሚያሰቃዩት አርፎ ቢቀመጡ ሳይሻል አይቀርም ብለዋል አቶ አደፍርስ።
በመጨረሻ የአቶ ሸምሱን አስተያየት አሰምተን እናበቃለን። እኔ የማተኩረው ይላሉ ከደቡብ ሱዳን ባነጋገራችኋቸው በአቶ ቴዎድሮስ ዳኛ አስተያየት ላይ ነው ሲሉ ጀምራሉ። እንደኔ ከሆነ የአቶ ቴዎድሮስ አስተያየታቸው በምድር ላይ ያለውን እውነታ በትክክል አያሳይም፣ ሁኔታዎችን ይደበላልቃሉ። ቪዎች ባካችሁ ስለ ኢትዮጵያ ፖለቲካ በትክክል የሚያውቁ ሰዎችን አነጋግሩ።
እርግጥ የዳያስፖራው ፖለቲከኞች ከእውነታው ጋር ተራርቀዋል። እዚያው ሀገር ውስጥ በምርጫው የተሳተፉ ተቃዋሚ ፓርቲዎች ግን ከውጭ የመጡ አይደሉም። ኢህአዴግን መደገፍ ከፈለጋችሁ መብታችሁ ነው፣ ግን ኢትዮጵያ ውስጥ እየተካሄደ ስላለው ነገር ልትነግሩን አትችሉም። እናንተ የምትደመድሙት የመንግስት ባለስልጣናትን ካነጋገራችሁ በኋላ ነው።
ብዙሃኑ ምን እንደሚል ልንገራችሁ። ኢህአዴግ በኢኮኖሚ ግንባታውና መዋቅሮችን በመዘርጋቱ አኳያ ብዙ ሰርቷል። አሁንም ግን የኑሮ ልዩነት የለም ማለት ግን አይደለም። ለተማረውም ላልተማረውም የሥራ ማግኘት እድሉ የለም። በዚያ ላይ እድል ሊኖርህ የሚችለው የኢህአዴግ አባል ከሆንክ ብቻ መሆኑ ይታወቃል።
አቶ ሸምሱ ይቀጥላሉ። የተቃዋሚ ፓርቲዎች ለምን እንደተዳከሙም እኛ ምስክሮች በመሆናችን እናውቀዋለን ይሉና ለምን ተዳከሙ ብለን ስንጠይቅም ኢህአዴግ የፖለቲካ ምህዳሩን በማጥበቡ መሆኑን እናገኛለንና በሱዳን ከፍተኛ ስልጣን ያለው ፖለቲከኛ አነጋገርን በሚል ልታሞኙን አትሞክሩ ሲሉ አጠቃለዋል።
አድማጮቻችን ለተሳትፏችሁ በጣም እናመሰግናለን። ይህ ነጻ የአስተያየት መቀበያ መስመር ከእናንተ ለእናንተ የተዘረጋ በመሆኑ እንድትጠቀሙበት ደግሞ እናበረታታለን። በስልክ መስመራችን 202-205-9942 የውስጥ መስመር 14 በመደወል መልእክቶቻችሁን ታኖሩ ዘንድ የዘወትር ግብዣችን ነው።
በኢሜይል ለምትጠቀሙ አድማጮቻችን ደግሞ አድራሻችን horn@voanews.com ነው፣ ጻፉልን።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ወደ ሁለተኛው ቀዳሚ ቅንብር ተሸጋግረናል። የጋዜጠኛ ማስታወሻ ይላል። የአሜሪካ ድምጿ አኒታ ፓውል ባለፈው እሁድ በኢትዮጵያ የተካሄደውን ምርጫ ለመዘገብ ከተሰማሩ ጋዜጠኞች መካከል አንዷ ናት። በአዲስ አበባ ልዩ ልዩ አካባቢዎች በመዘዋወር የተለያዩ የህብረተሰቡን ክፍሎች አነጋግራለች። ከጋዜጠኛ ማስታወሻዋ ያጋራችንን በቀጣዩ ሰፋ ያለ ቅንብር ለእናንተ እናካፍላለን።
ወደ ኤሌቬተሩ ወይንም ሊፍቱ እየገባን ሳለ አንድ ልጅ እግር ሰው ጋዜጠኛ ነሽ ብሎ ጠየቀኝ ስትል ትጀምራለች አኒታ ዘገባዋን።
ኢትዮጵያ ውስጥ እንዲህ አይነቱ ጥያቄ ጓዘ ብዙ ነው፣ ሌላም ነገር አካቶ ስለሚቀርብ። እናም በአውሮፕላን ጣቢያው የኢሚግሬሽን ባለሥልጣናት ፓስፖርትን ሲፈትሹ፣ ማህተም ሲያደርጉ፣ ሻንጣዬን ሲበረብሩ፣ እዚያ የመገኘቴ ዓላማ ምን እንደሆን ስጠየቅና ስመልስ በአጠቃላይ ተጨማሪ 45 ደቂቃ ፈጀብኝ። ገዢውን ፓርቲ በሰላይስ የሚጠርቡ ኢትዮጵያውያን ጋዜጠኞች እንደምን በረቀቀ ሁኔታ እንደሚታፈኑ ለሰብአዊ መብት መከበር የቆሙ አያሌ ዓለም አቀፍ ቡድኖች ዘግበውታል። በርካታ ቁጥር ያላቸው ጋዜጠኞችና ብሎገሮች ወይም የኢንተርኔት አምደኞች በአሸባሪነት ተከሰው ወህኒ ቤት ይገኛሉ። ብዙዎቹ ደግሞ በስደት ሆነው ይህን ምርጫ ከሩቅ መዘገብ ይዘዋል።
ለማንኛውም ጋዜጠኛ ነሽ ላለው ጥያቄ በረዥሙ ተንፍሼ አዎ አልኩት።
በዚህ ምርጫ ደስተኛ አይደለሁም
አለ ከፍ ባለ ድምፅ።
ኢትዮጵያ ውስጥ ዲሞክራሲ የለም።
ትልቅ ድፍረት አልኩት ባድናቆት። ይህ ለእኔ አዲስ ነገር ነው። ከ10 ዓመታት በፊት ኢትዮጵያ ውስጥ ተመድቤ ተቃዋሚዎች በ1997 ምርጫ ሲያሸንፉና መንግስት ያህል እርምጃ በወሰደ ጊዜ ይህ አይነቱ ስሜት አልፎ አልፎ ነበር የሚሰማው። በተለይም እንዲህ እንደ ድንገት ለሚገኙ ጋዜጠኞች የሚነሳ ጥያቄ አልነበረም። ሊያግባባኝ እየሞከረ ይሆን አልኩ። አዎ ሰዎች ሲናገሩ ሰማለው አልኩት ጥንቃቄ በተመላው አባባል። እናም ክፍሌ ወደሚገኝበት ፎቅ ስደርስ ከሊፍቱ ወረድኩ።
እባክዎ ስለ ምርጫው አንዳች አስተያየት ይኖርዎታል? አኒታ ፖል ደጋግማ ያቀረበችው ጥያቄ ነው። በምርጫ ዘመቻው ወቅት አዲሱ ተቃዋሚ ፓርቲ የአዲስ አበባ ቅስቀሳውን እያጠቃለለ ይገኛል። ሂደቱን ለመመልከትም ብዙ ህዝብ ተሰብስቧል። በደረስኩበት ቦታ ሁሉ ካሜራዬን እያሳየሁ እባክዎ እኔ ከአሜሪካ የመጣሁ ጋዜጠኛ ነኝ፣ ኢንተርቪው ላደርጎ ፈልጋለሁና ስለ ምርጫው አስተያየት ይኖርዎታል እላለሁ። ማንም ፈቃደኛ አልሆነም። መንገዱን ፎቶግራፍ ሳነሳ አንዱ እርሱን የምቀርጽ መስሎት ፊቱን ሸፈነ። ሌላው ወጣት ደግሞ የእጅ ስልኩን አወጣና ወደ እኔ አነጣጠረ። እኔም መነጽሬን አውልቄ ትክ ብዬ አየሁት። ፎቶም ተነሳሁለት።
የተቃዋሚ አባሎች በዚህ ምርጫ ድምፅ እንደምናገኝ እርግጠኞች ነን ይላሉ። የሰማያዊ ፓርቲ ቃል አቀባይ ዮናታን ተስፋዬ ለምሳሌ ከ550 በላይ ከሆነው የምክር ቤት መቀመጫዎች ተቃዋሚው ከመቶ በላይ መቀመጫዎች እንደሚያገኙ በልበ ሙሉነት ተናግሯል። ይህ ከሆነ በእውነት ትልቅ ድል ነው። በ2002 ምርጫ ተቃዋሚው አንድ መቀመጫ ነበር ያገኘውና ይድነቃቸው አዲስ የተባሉ አንድ የተቃዋሚው እጩ ተወዳዳሪ ደግሞ የተቃዋሚ ደጋፊዎች ለሆኑ እስር ቤት ለሚገኙ ጓደኞቻቸው ምግብ ለማድረስ ሲሄዱ ተገኝተው መታሰራቸውን ነግረውኛል።
ኢትዮጵያ ውስጥ የፖለቲካ ተሳትፎ ማድረግ ከባድ እንደሆነ አውቃለሁ አሉ። ቀጥለውም አንድ ቀን ሆኜ እንደምገባም አውቃለሁ፣ ግን ብታሰርና ጓደኞችን ብቀላቀል ደስ ነው የሚለኝ። ለአገሬ አንድ አስተዋጽኦ እንዳደረግኩ ስለሚሰማኝ ደስተኛ ነኝ።
ቆየት ብሎ ሆቴሌ ክፍል ውስጥ የነበረ ኢንተርኔት ተበላሸ። የተቃዋሚዎቹን ዘመቻ ለመከታተልም ቴሌቪዥን ወደሚገኝበት የእንግዳ መቀበያ ክፍል ለመሄድ ተነሳው። ሊፍቱ ውስጥ ወይንም ኤሌቬተር ውስጥ አሁንም ሌላ ልጅ እግር ሰው አገኘው። ወደ ያስኩት ላፕቶፕ እያመላከትኩ ክፍሌ ውስጥ ኢንተርኔት የለም አልኩት።
መንግስት ነው እኮ አለ። ኤሌክትሪክም አለ፣ ግን ኢንተርኔት እንዲሰራ አይፈልጉም። አብዱራሂም ጀማል አራያ ይባላል። ደቡብ አፍሪካ ውስጥ የሚኖር ስደተኛ ነው። የጻፈችውን አኔታ አሳየችው። በዚህ ጊዜ የእነርሱ ተከታይ ካልሆንሽ፣ ከእነርሱ ጋር አንድ ካልሆንሽ፣ እነርሱ የሚያደርጉትን ካላደረግሽ የምትፈልጊውን ማድረግ አትችም እና እነርሱን መከተል እያንዳንዱን የሚሉሽንና የሚነግሩሽን ሁሉ ማድረግ አለብሽ። ምክንያቱም ሀገራችን ውስጥ ዲሞክራሲ የለም።
አኒታ ፖል የጋዜጠኛ ማስታወሻዋን ስትቀጥል የእሁዱ የምርጫ ቀን በማለዳ ነው የተጀመረው ትላለች። ህዝቡ በስርዓት ተሰልፏል፣ ጸጥታ ሰፍኗል። እናም ከአንዱ ድምፅ መስጫ ጣቢያ ወደ ሌላው ስዘዋወር ቆይቼ የተሰጠኝ ፍቃድ ግን አንዱ ቦታ ብቻ ነበር ሊያስገባኝ የቻለው። እዚያም እንደደረስኩ አንድ የቆዳ ጃኬት የለበሰ ሰው
ምንድን ነው የምትሰሪው ከዚህ ሲል ጠየቃት።
በእረፍት ሽርሽር ላይ ነኝ ብለው በወደድኩ። ለእርሱ በእርግጥም ጠዋት ማለዳ ከንጋቱ በ12 ሰዓት ካሜራ ይዞ ምርጫ ጣቢያ መገኘት ቀልድ ሳይሆን ይቀራል። ሌሎች የእርሱ አይነቶቹ ተሰባሰቡ፣ መጡና ትንሽ እንድቆይ ይነግረውኝ ካሜራዬንም ወደ መሬት እንዳዘቀዝቅ ትዕዛዝ ሰጡኝ። በመጨረሻም አንድ የምርጫ ባለስልጣን መጣና የተሰጠኝን ፍቃድ ነጥቆ ወሰደው። ከረዥም ቆይታ በኋላ
ግድ የለም ተፈቅዶልሻል።
አውቃለሁ አልኩት ኮስተር ብዬ። ለገዢው ፓርቲ ድምፅ የሚሰጡትን መራጮች ለማግኘት ብዙም አልተቸገርኩም፣ ብዙሃን ናቸውና። አንዳቸውም ግን ሊያነጋግሩኝ አልፈለጉም። ብዙዎቹም ዝም ብለው አልፈውኝ ሄዱ።
በሚቀጥለው ቀን ትላለች አኔታ ፖሎ ማስታወሻዋ፣ ከታሰሩት ከ9ኙ የኢንተርኔት አምደኞችና ጋዜጠኞች አንደኛዋን የሚያውቅ ሰው አገኘሁ። ብቀላ ይደርስብኛል በሚል ፍርሃት ግን ማንነቱ እንዳይገለጥ ጠይቋል። ከምርጫው በኋላ ወዲያውኑ ከእኔ ጋር መነጋገሩ የታሳሪዎቹን ጉዳይ ይበልጥ ያበላሻል ብሎ ይሰጋል። ለዚህ ምስኪን ሰው አዘንኩለት። እንዲህ ስልም ጥያቄ ያቀረብኩለት ከታሰሩት 9ኙ መካከል የኢትዮጵያን መንግሥት በኃይል ለመጣል ከሚሞክር ቡድን ጋር ግንኙነት ሊኖረው ይችል ይሆን አልኩ። ያማ ለመታሰራቸው የተሰጠ ምክንያት ነው። ከቀረበባት ክስ ነፃ መሆኗን እየማለ የሚነግርላት ሰው እንዲያው በድንገት በአጋጣሚ የሆነ የተያዘችው? ራሱን በመነቅነቅ እስካሁን እኮ የሕግ ጠበቃው ላቀረበው የሽብርተኝነት ክስ አንድም ማስረጃ የለም አለኝ። እንደሚመስለኝ ጋዜጠኞቹ የታሰሩት በፈጸሙት ወንጀል ሳይሆን መጻኤውን ሁኔታ በመፍራት ነው። ለረዥም ዓመታት አስተዳደሩ ላይ የቆየው ገዢው ኢህአደግ ፓርቲ ስልጣን ካለቀቀ ብቀላ ይደርስብኛል ብሎ ይፈራል።
እየተናገረ ስላለው ጭቆና ግን በግልጽ የሚታይ ምልክት የለም። በአንድ ቡና ቤት ቁጭ ብለን سنነጋገር አጠገባችን እየተቀያየሩ መጥተው በመቀመጥ ስልኮቻቸውን በሚመለከቱ ሰዎች ሁኔታ ሁለታችንም ተረብሸናል። ቆየት ታልኩና አንድ ነጋዴ ለማየት ሱቅ ገባው። ሶስቱ ሰራተኞቹ በፍራት ምክንያት መምጣት እንዳልቻሉ እንደነገሩት ገለጸልኝ። ለምን ሲባሉ ግን ማብራሪያ ለመስጠት ፈቃደኞች አልነበሩም ሲልም አጫወተኝ።
ገዢው ፓርቲ 100% በመርጫው አሸንፏል እየተባለ ስለሚወራውም ጉዳይ ተነጋገርን። ይፋ የምርጫ ቦርድ የሚሰጠው መረጃ ብቻ ውጤቱን እንደሚያመለክት አበክሬ ተናገርኩ። እርሱም ተባለ እንዴ በሚል አይነት ተመለከተኝ። እንደ ጋዜጠኞች እኛ በመንጩ ማንነት በተአማኒነቱ ማረጋገጥ በምንችለውና በምናየው ላይ ይወሰናል።
እናም የኔ ትረካዎች ይህን ምርጫ አስመልክቶ ማለቴ ነው፣ ትረካዎቼ በደንብ የተደራጁ የድምጽ መስጫ ጣቢያዎችን ደስተኛ መራጮቻቸውንና የመንግስት ደጋፊዎችን ያሳያሉ። ከብቸኛው የባዕዳን ታዛቢ ተልኮ ከአፍሪካ ህብረት የተሰጠውም ቀይጣ አመለካከት ያካትታል። ትረካዬ የአፍሪካ ህብረት ምርጫው ሰላማዊና ታማኒ ነው ብሏል። እርግጥ ግን ነጻና ትክክለኛ ምርጫ ነው አላለም። በዚህ ምርጫ ዙሪያ የኔ አብዛኛው ትረካ ዝምተኞችን ወይንም እንዳይናገሩ የተከለከሉ ቡድኖችን አልያዘም። ይሄ ዝምተኛ ቡድን ምን ያህል ግዝፈት እንዳለው ግን ማወቅ አይቻልም። ምክንያቱም ብዙዎቹ አንዴ ካሜራው ከደገነና ወይም የድምጽ መቅረጫ ክሩ መዞር ሲጀምር ሊያናግሩኝ አይፈልጉም።
ለመምረጥ ግድ እንደሌላቸው የነገሩኝ ግን በዘገባ መልክ እንዳይወጣ የጠየቁ ናቸው። የኢንተርኔት አምደኞችና ጋዜጠኞች እስካሁን የቀረበባቸው ማስረጃ ስለሌለ ወይም ስላልተፈረደባቸው መምረጥ ይፈልጉ እንደነበር ጓደኞቻቸው አጫውተውኛል። ሆኖም የሁኒ ቤት ኃላፊዎች በአቅራቢያቸው የድምጽ መስጫ ጣቢያ እንደሌለ ነግረዋቸዋል ተብሏል። የተቃዋሚ ፓርቲው የምርጫ ዘመቻ ኃላፊ ኤፍሬም ሳለስላሴ በነጻ የመናገር መብት ማንንም ሊያስቆመው የማይችል መሆኑን ያስረዳል። የቴክኖሎጂው ማደግና የማህበረሰብ መገናኛ ብዙሃን በከፍተኛ ደረጃ እያደገ መምጣት ለዚህ ሀቅ ምስክር ነው ሲልም ኤፍሬም ያክላል። ለአሁን ግን ኢትዮጵያ ውስጥ ሐሳብን በነጻ የመግለጥ መብት የወደፊት ህልም ነው።
የረቡዕ ምሽት ዝግጅታችን ይቀጥላል። የአሜሪካ ድምጿ አኒታ ፓውል ባለፈው እሁድ በኢትዮጵያ የተካሄደውን ምርጫ ለመዘገብ በተሰማራችበት በአዲስ አበባ ልዩ ልዩ አካባቢዎች ተዘዋውራ የህብረተሰቡን ክፍሎች አነጋግራ ካሰናዳችው የጋዜጠኛ ማስታወሻዋ ያጋራችንን ነበር የሰማ ነው። አብራችሁን ቆዩ።
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የተከበራችሁ አድማጮች፣ እዚህ ገደማ በሙዚቃ እረፍት ብናደርግስ? ፕሮግራማችንን እየመራ ያለው ንጉሥ ታምሬ ነው የመረጠልን። ኤፍሬም ታምሩ የሸጋ ልጅ መውደድ ይላል ነው።
Chamo galvenia
አድማጮች ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በአካባቢው ያዩትንና ያስደሰቶትን ያስገረሞትን ወይም እንዲያው ቀልቦን የሳበ ክስተትና ሁኔታ በእጅ ስልኮ ፎቶ አንስተው ከዚያው ከእጆ ላይ በቪኦኤ አፕ ሊልኩልን እንደሚችሉ ያውቃሉ?
በእጅ ስልኮ ፎቶግራፍ አንስተው ከላኩልን የአሜሪካ ድምጽ ራዲዮ የአፍሪካ ቀንድ አገልግሎት በፎቶ መድብሎቹ ወይንም ጋለሪዎቹ ውስጥ ያስገባሉታል።
በቅድሚያ የቪኦኤን አፕ
ለአንድሮይድ ተጠቃሚዎች ከጉግል ፕሌይ፣
ለአይኦኤስ ተጠቃሚዎች ከአፕ ስቶር፣
ለኖኪያ እና የቆዩ ስማርት ስልኮች
ከm.binu.com ያገኙና በእጅ ስልኮ የፊት ገጽ ላይ ያኖሩ።
የርሶ ወደ ሆነው ሳይት ለመሄድ ወደ ዌብሳይታችንም ገብተው ትክክለኛውን ማገናኛ ወይንም ሊንክ ተጭነው ሊከተሉ ይችላሉ።
ለምሳሌ በአካባቢው ያዩትን የተፈጥሮ ውበት
ወይም የከተማ እንቅስቃሴ
ወይም የግብርና ስራ
ወይም የከብት እርባታ
ወይም የጉዞ ማስታወሻ በፎቶ ሊያሳዩን ከፈለጉ በቪኦኤ የአማርኛ ቋንቋ ገጽ ላይ በላይኛው የቀኝ ጥግ ያለውን ቀስት ይጫኑና የፎቶ ካሜራውን ምስል ይጫኑ።
ከዚያም አዲስ ምረጥ የሚለውን በመጫን የፈለጉትን ፎቶ ሊያነሱ ይችላሉ።
ወይም ደግሞ ከክምችት ይምረጡ የሚለውን በመጫን ቀደም ሲል ካነሷቸውና በስልኮ ላይ ከሚገኙ ፎቶግራፎች የፈለጉትን ወደ ዌብሳይታችን ማሳፈር ይችላሉ።
ለሚልኩት ፎቶ ርዕስ ይስጡት። ፎቶው ስለምን እንደሆነ ይግለጹ። ስሙን ያስፍሩበትና
የብዕርም ስም ሊሆን ይችላል።
ለመላክ በገጹ ላይ የላይኛው የቀኝ ጥግ ላይ የሚገኝን ላክ የሚለውን ቁልፍ ይጫኑ። የፎቶግራፉ የባለቤትነት መብት ከተረጋገጠ በኋላ የሚመረጡ ፎቶዎች በፎቶ መድብላችን ወይንም በጋለሪያችን ላይ ይወጣሉ። እርሶም ማንም ወደ ገጻችን የሚገባ ሊያያቸው ይችላል።
አሁኑኑ ይሞክሩት።
መልካም ፎቶ በቪኦኤ አፕ።
አድማጮች በ19 በ22 እና በ25 ሜትር ባንድ ዝግጅታችን ይቀጥላል። ሌላም ማስታወቂያ አለን። በድረገጻችን ላይ በስተቀኝ በኩል የኢትዮጵያ ምርጫ 2007 ላይ የሄኖክ ብሎግ የሚለውን በመጫን ስለ ምርጫው ከየአካባቢዎቹ የዘገባቸውን ቪዲዮዎች ይመለከቱ ዘንድ እንጋብዛለን። የምርጫ ሰሞን አልነበረ ያሳለፍነው ሳምንት ቆንጆት
እንዴ? በትክክል ዛሬም ይኸው እኮ በስፋት እየተዘገበበት ነው። መቼ አለቀ?
አልቋል ብዬ ሳይሆን ለቀጣዩ ቅንብር መንደርደሪያ እንዲሆነኝ በማሰብ ነው።
እሺ ቀጥል ተንደርደር።
እና ይኸውልሽ የራዲዮ መጽሔት አዘጋጆች የአዲስ አበባ ተባባሪያቸውን ንጉሴ አክሊሉን ስለ ምርጫው ምን ይዛሃል ብለው ሲጠይቁት በንጉሱ በቀዳማዊ ኃይለ ሥላሴ ዘመን ይካሄድ ስለነበረው የፓርላማ ምርጫ እንደሚከተለው አወጋቸው። ወደ ዝግጅቱ እንለፍ።
ነውን ለማወቅ ነበርን መጠየቅ ግድ ይላል። ስለ ዛሬው የፓርላማ ምርጫ ለማውራት ቢያንስ ስለ ንጉሠ ነገሥቱ መንግሥት የፓርላማ ዘመን ምርጫ መነጋገሩ ተገቢ ነው፣ መነሻ ነውና። የዛሬ እንግዳዬ ቀኛዝማች ዘውዴ ቢራቱ በ1960ዎቹ መጀመሪያ የንጉሠ ነገሥቱ መንግሥት የሕዝብ ተመራጭ የፓርላማ አባል ነበሩ። 87 ዓመታቸው ነው። ባለፈው ሚያዝያ 18 ቀን 2007 ዓመተ ምህረት 70ኛ ዓመት የጋብቻ በዓላቸውን ከውድ ባለቤታቸው ከወይዘሮ ትክክል ወርቅ ሞጆ ጋር በድምቀት አክብረዋል። 14 ልጆች፣ 11 የልጅ ልጆች፣ 3 የልጅ ልጅ ልጆች አፍርተዋል። የዚህ ዝግጅት መነሻዬም የሁለቱ ባልና ሚስት የ70ኛ ዓመት በዓል አከባበር ነው። በጨዋታ ጨዋታ ፓርላማ የሚለው ቃል ተነሳና ከምርጫ ቀን ጋር ተገጣጠመብኝ። የጋብቻውን ታሪክ ለሌላ ጊዜ አቆይቼ ከ50 ዓመት ወዲህ ያለው ትውልድ ያልሰማውን፣ ያላነበበውን፣ ያላደመጠውን ታሪክ እንዲያውቅ በሚል ይህ ዝግጅት ቀረበ። እንደው ባጭሩ እንዲህ ነው። የዛሬዎቹ ትናንሽ ኪዮስኮች፣ ሱቆች በብዛት ሳይከፈቱ ሱቅ በደረቴ የሚባሉ ነበሩ። ከረሜላውን፣ ቼኮሌቱን፣ ማስቲካውን፣ መፋቂያውን፣ ላይተር ሲጋራውን፣ ክብሪቱን፣ ዱባ ፍሬውን፣ ኦቾሎኒውን፣ ሌላውንም ከቦታ ቦታ እየተዘዋወሩ ይሸጣሉ፣ ይነግዳሉ። አሁንም አሉ። ታዲያ እነዚህ ዜጎች ሰርተው እንዳይበሉ የማዘጋጃ ቤት ዘበኞችና የከተማይቱ ፖሊሶች ያሳድዷቸዋል። ጨዋታው አዩኝ አላዩኝ የአይጥና የድመት አይነት ጨዋታ ነበር። በተለይ ከተማይቱን ለመጎብኘት ከውጭ አገር እንግዶች ሲመጡማ ቀድሞ ነበር የሚባረሩት። ይህን ያዩት ቀኝ አዝማች ዘውዴ ቢራቱ ሰው በአገሩ ሰርቶ መብላት አለበት አሉ። የዜጎች ሰርቶ የመብላት መብት መከበር አለበት፣ መነካት የለበትም ብለው ሀሳቡን ለፓርላማው አቀረቡ፣ ተከራከሩ። ሁሉም በየዕለቱ የሚያዩት ድርጊት ነውና ተነጋገሩበት።
ብዙ ነገሮች አቅርቤ ያለው ሌሎችም ብዙ ነገሮች ነበሩ፣ ግን ዋነኛ አቅርቤያቸው ውጤት ካመጡት ጉዳዮች ሱቅ በደረቴ እየተባሉ የሚጠሩ ነጋዴዎች እጃቸውን ምስማር ደረታቸውን ሱቅ አድርገው እየሰሩ አማራጭ የስራ መንገድ ሳይከፈትላቸው ተባረሩ። በአዲስ አበባ አዘጋጅ ቤት ዘበኞች ብዬ ያቀረብኩት ህግ አይደለም፣ ኢትዮጵያውያኖች ምን ሰርቶ ይብሉ በሚል ነበር ከሰፊ አስተያየት ጋር ያቀረብኩት። ምክር ቤቱ በሚገባ አገናዝቦ ተወያይቶበት ከንቲባውን እንዲቀርቡ ጥሪ አስተላልፎ ባሉበት
ከንቲባውን ነው ጠቅላይ ሚኒስትሩ
ከንቲባው የአዲስ አበባ አዘጋጅ ቤት ጉዳይ ነው። ከንቲባውን አቅርበን አስተያየት ጠይቀን ምክር ቤቱም እጅግ በጣም የራሱ ጉዳይ አድርጎ ተወያየበት፣ መወሰኛውም የበጀረ ብሎ አጸደቀው። ይህ መቼም ትዝ ይለኛል።
በንጉሠ ነገሥቱ ዘመን 25 ሳንቲም የንጉሱን ምስል የያዘ ነበረ። በዚያን ዘመን በየቡና ቤቱና በየመዝናኛው ስፍራ የቁማር ማሽኖች ከውጭ መጥተው ተተክለው ሰው ሁሉ የስራ ሰዓቱን ጭምር እያጠፋ ያችን ስሙኒ ለማሽኑ እያጎረሰ በስሙኒው አንዳንድ ጊዜ ብዙ ስሙኒ እያገኘ አንዳንድ ጊዜ ደግሞ ብዙ ስሙኒዎች እያጣ ትዳር ፈረሰ፣ ቤተሰብ ተበተነ። ወታደሩ፣ መምህሩ፣ ሰራተኛ ሁሉ በዚህ አይነት ችግር ላይ ወደቀ። ቀኛዝማች ዘውዴ ቢራቱ ይህን አይተዋልና ለምክር ቤት አቀረቡ ሀሳቡን።
አንድ ማሽን ገንዘብ የሚጫወቱበት ማሽን
ቁማር
የሚያጫዋቾች በየቡና ቤቱ ተክለው 25 ሳንቲም እየገባለት ከባድ ጉዳት በዙ ላይ አድርሶ ነበረ። ብዙ ነገር አንድ የማውቀው ወታደር ገብቶ ጨርሶ ደሞዙን ጨርሶ ሽጉጥ ታጥቆ ነበረ። ያንን ማሽን መታው በሽጉጥ። ይህም ሁሉ ሰማው፣ አቀረብኩት ምክር ቤት። የኢትዮጵያ ሕዝብ ዳቦ ሳይጠግብ ቁማር እንዲጫወ ተጋበዘ የሚል ርዕስ በስፋት ነው የቀረበው። በኋላ ምክር ቤቱ በእውነት አወገዙ፣ ከኢትዮጵያ እንዲወጣ ብሎ አወገዘው። ለመወሰኛም ሄደ። መወሰኛውም በበለጠ በአንድ ቀን መሳች አምኖበት ተጭቶበት እውነትም መንግስት በ24 ሰዓት በማግስቱ በፖሊስ ለቆ አስወጣው እና እነዚህ ነገሮች ፍጻሜያቸውን አሳይቶኝ ተደስቼበታለሁ።
እስቲ እንደው በፓርላማው ዙሪያ ምን የሚሉት ነገር አለ ብዬ ቀኝ አዝማች ዘውዴ ቢራቱ በዚያን ጊዜ ስለነበረው እንዲያጫውቱኝ ጠየኳቸው እና እንዲህ አሉ።
ፈጽሞ መንግስት ምን ይለኛል የሚል ሹክሹክታም ምክንያትም የለም። መንግስት በአንድ ፓርላማ አባል ላይ ምንም የሚያደርሰው ተጽዕኖ የለም። እዚያኔ እንወዳደራለን፣ አሸንፎ ከገባ በኋላ በህዝብ ድምፅ የተሰማውን ችግር አሁን በምሳሌነት ብጠቅስ እነ አቶ ታፈሰ በቀለ የሚባሉ የአርሲ ጠቅላይ ግዛት እንደራሴ ደጃና ሻህሉ ድፋ ይባሉ ነበር። እሳቸውን በደሉ ህዝብ ብሎ ከሶ ምክር ቤት ድረስ ማስጠራት ከእሳቸው ጋር እግራና በመቋቋም ያስወሰነው ነገር አለ። እንኳንስ በህዝብ እንዲበደል ደርሶ እና ይቅር ማይቅርና በቃ እንዴ መንግስት እኮ መንግስት እንኳን መርፌ ያቀረባቸው ፖሊሲዎች ስለ ብድር የሚቅረብ ስለ ሌላም ልማት ቢቀርብ ያ ነገር ኮፒ ይደርሰዋል፣ ለአማካሪው ያነባል። በቀጥታ ተወያይቶ ያ ውይይት ግን ደጋፊን ተቃዋሚም አለው። ተቃዋሚዎች በድምፅ ካሸነፉ ይሰረዛል ብድሩም ሆነ ፖሊሲው፣ ከተደገፈ ያልፋል። በስተቀር ከምክር ቤቱ በዚህ ላይ አንድም ተጽዕኖ የለም።
ምርጫውንስ ያ ውጤታውን እርሶ ፓርላማ ሲመረጡ ተቆጥሮ ተነግሮት ነው ወይስ እርሶ ማይተዋል?
እራሴ አለሁ እንጂ ሳጥኑ ይሰበሰብና ከየቦታው ይመጣል። እኛ ባለንበት ተወካዮቻችን እዚህ በየቦታው ይወከልናቸው አሉ። ደግሞ ተከትለው አብሮ ከሳጥኑ ጋር ይመጣሉ። ይቆጠራል። አንድ ሁለት ተብሎ በጥርጣሬ ይደገምም ካለ አስደግሞ አስቆጥሮ ያገኘውም ተጨብጭቦለት ያጣውም አጎንብሶ ወደ ቤቱ ይመለሳል። እኔ አሁን በዚህ በአምስተኛ የእንደራሴዎች ምርጫ ጊዜ ባለሁበት ተቆጠረ፣ ግን በሰባ ድምፅ ተሸነፍኩ። አመኜ ቤቴ ገባሁ። ኮንግራጁሌሽን ብዬ እነሱን አመስግኜ ያገኙትን ቤቴ ገባሁ።
ለዛሬ እንግዳዬን ቀኝ አዝማች ዘውዴ ቢራቱን አመስግኜ ልሰናበት።
የአዲስ አበባውን ንጉሴ አክሊሉን እጅግ አድርገን እናመሰግናለን። አሁን ከመሰናበታችን በፊት ባሉት ጥቂት ደቂቃዎች የምሽቱን ዋና ዋና ዜናዎች እናሰማ። ግንቦት 16 እሁድ በተካሄደው የኢትዮጵያ ምርጫ በሀገሪቱ ካሉት 547 የምርጫ ክልሎች ውስጥ የ442 ጊዜያዊ ውጤት እንደደረሰው የገለጸው ብሔራዊ ምርጫ ቦርድ ሁሉንም ደግሞ ገዢው ፓርቲ ኢህአዴግ ማሸነፉን አስታወቀ። ኢህአዴግ የአዲስ አበባ ከተማ የሕዝብ ተወካዮች ምክር ቤት ያሏትን 23 መቀመጫዎች በሙሉ ማሸነፉንም ቦርዱ አመልክቷል። ምርጫው የኢትዮጵያን የምርጫ የግንቦት 16ቱ ምርጫ የኢትዮጵያን የምርጫ ሕግና ሕገ መንግስቱንም ጭምር የጣሰ ነው ሲል ደግሞ የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ አስታውቋል። የታሰሩ አባሎቹና ተወካዮቹ በአስቸኳይ እንዲፈቱና አሁንም መንግስት በአባሎቹ ላይ እያካሄደ ያለውን የማሳደድ እርምጃ እንዲያቆም መድረክ ጠይቋል። ተፈጽሟል ያለውን ሕገ መንግስታዊና ሌሎች የሕግ ድንጋጌዎች ጥሰቶችንም የአገር ውስጥ ገለልተኛ አካል ተሰይሞ እንዲያጣራ መድረክ ጠይቋል። ፊፋ በዛሬው ዕለት ዩናይትድ ስቴትስና ስዊዘርላንድ በወቅቱና በቀድሞ ባለስልጣናቱ ላይ በተናጠል ባቀረቡት የሙስና ወንጀል ክስ እየተተራመሰ ነው። በስዊስ ባለስልጣናት የቀረበው አንደኛው ክስ ፌዴሬሽኑ በ2018ና በ2022 የዓለም ዋንጫን ለማዘጋጀት ከሰጠው ፈቃድ ጋር በተያያዘ ነው። በዚሁ ምርመራ መሰረት በርካታ የፊፋ ባለስልጣናት ዛሬ ዙሪክ ውስጥ በቁጥጥር ስር ውለዋል። የዩናይትድ ስቴትስ የፍትህ ሚኒስቴር በ14 ሰዎች ላይ ካቀረባቸው 47 የተለያዩ ክሶች መካከል የስፖርት መገናኛ ብዙሃን ኃላፊዎች ከ150 ቢሊዮን ዶላር በላይ በተጭበረበረ መንገድ የከፈሉት ወይም ለመክፈል የተስማሙት በለውጡ በውድድሮቹ ወቅት የማስታወቂያ መብቶችን በጅምላ ለመያዝ ሲሉ ነው የሚል ይገኝበታል። የዙሪክ ፖሊሶች ዛሬ የያዟቸውን 7 የፊፋ ባለስልጣናት በቅርቡ እጃቸውን ለዩናይትድ ስቴትስ ያስረክባሉ ተብሎ ይጠበቃል። የአሜሪካ ባለስልጣናት ተጨማሪ የእስር ማዘዣዎችን የያዙ ሲሆን አራት ግለሰቦች ከወዲሁ ጥፋተኞች መሆናቸውን አምነዋል ሲል የፍትህ ሚኒስቴር አስታውቋል።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ እንደተለመደው ከምሽቱ 3 ሰዓት ላይ እንገናኛለን። እስከዚያው ሰለሞን ክፍሌና
ታየነን ሰላም፣ ደህና ደሩ። አሁን የትግርኛ ቋንቋ ስርጭት ይቀጥላል። The Voice of America.